የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት
በ19ና በ25 ሜትር ባንድ በየቀኑ ከምሽቱ 3 እስከ 4 ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን አሁን ጀመረ።
መንግስቱ ኃይለ ማርያም ለፍርድ ይቅረቡ የሚል ደብዳቤ ለጠቅላይ ሚኒስትር አብይ ተጻፈ።
ኮሎኔል መንግስቱ ለፈጸሙት ወንጀል አንድም ጊዜ ይቅርታ ጠይቀው አያውቁም፣ እንዲያውም ዝምብም አልነካው በማለት ነው የተናገሩት።
መንግስቱ ኃይለ ማርያም እየዞረ የሚገድል ነው፣ እየዞረ የሚያስር ነው፣ እየዞረ የሚፈጅ ነው፣ ከህግ ውጭ ነው ማለት ነው፣ ጥፋተኛ ነው።
ሰባት አባላት ያሉትን የጥያቄውን አቅራቢ ግብረ ኃይል
አቶ ኪዳኔ አለማየሁንና ዶክተር ምስማኩ አስራትን ለውይይት ይዘናል።
Dr. Asifa Mukhanan and his wife, Dr. Belen Testia, physicians with the Rockville...
ዋሽንግተን የሚገኘው የዋሽንግተን አድቬንቲስት ዩኒቨርሲቲ በየአመቱ
በየተሰማሩባቸው መስኮች ታላላቅ አስተዋጽኦ ያበረከቱ ለሚላቸው ሙያተኞች እውቅና ይሰጣል።
በዘንድሮ ዝግጅት ባለና ሚስት ኢትዮጵያውያን ሐኪሞች እንዳዳመጣችሁት
ዶክተር አሰፋ ጀጃው መኮንንና ባለቤታቸው ዶክተር ብሌን ስዩም ተሸላሚዎች ነበሩ። እንኳን ደስ ያላችሁ ብለን አወያይተናቸዋል።
ንጉሴ አክሊሉ በዘመናዊ ትምህርት በኢትዮጵያ ተከታታይ ዝግጅቱ ይቀርባል።
ምርጥ የሳምንቷ ግጥምም በሰዓቷ እንደምትደመጥ ማስታወስ እንሻለን።
ዛሬ ጥቅምት 11 ቀን 2011 ዓመተ ምህረት ነው።
በጥቅምት አንድ አጥንት ነው የሚባለው።
ትርጉሙን አትጠይቀኝ እንጂ አባባሉ ትክክል ነው። ውድ አድማጮቻችን
እጅጉን እንዴት ሰነበታችሁ?
አዎ፣ ናፍቆታችንን ቢገልጥ ብለን ነዋ እጅጉን ማለታችን።
ያን ያህል ከናፈቃችሁን እስከ 4 ሰዓት አብረናችሁን ቆያለን ቢሉስ ምን ትል ይሆን? አዲሱ
እልል በቅምጤ ነው የሚባለው።
ንጉሥ ታምሬን ለቅንብሩ ይዘን እኔ አሉላ ከበደና
እኔም አዲሱ አበበ መልካም ምሽት እንመኛለን።
ዜናው ይቀድማል፣ ጠብቁ።
እንደምን አመሻችሁ አድማጮቻችን። ዜናውን የማንብላችሁ አዳነች ፍስሐዬ ነኝ። ሳውዲ አረቢያ በጀማል ካሾጂ አገዳደል ላይ ትልቅና ከባድ ስህተት ፈጽሜያለሁ ብላለች። ድርጊቱን የፈጸሙት ተጠያቂ እንደሚሆኑም ገልጻለች። የሳውዲ አረቢያ ውጭ ጉዳይ ሚኒስትር አደል አል ጁቤር ዛሬ ለፎክስ ኒውስ ቴሌቪዥን በሰጡት መግለጫ የሳውዲ አረቢያ ሰላዮች በራሳቸው ፈቃድ የፈጸሙት አፈንጋጭ ተግባር ነው ብለውታል። ለሟቹ ቤተሰቦች ሐዘናቸውን ገልጸዋል። ነገር ግን ስለ ጋዜጠኛው አገዳደልም ሆነ አስከሬኑ የት እንዳለ አልተናገሩም። አልጋወራሽ መሐመድ ቢን ሳልመን በጉዳዩ ይኖርበት እንደሆነም ፍንጭ አልሰጡም። ካሾጂ ቱርክ በሚገኘው የሳውዲ አረቢያ ቆንስላ እንደሞተ ነው የተገለጸው። ፕሬዚደንት ትራምፕ ትላንት ለዋሽንግተን ፖስት ጋዜጣ ሲናገሩ ሳውዲ አረቢያ ለአስርተ ዓመታት ያህል የዩናይትድ ስቴትስ ግሩም አጋር ሆና ቆይታለች ካሉ በኋላ ካሾጂ እንዲገደል ያዘዙት አልጋወራሹ መሐመድ ቢን ሳልመን ላይሆኑ ይችላሉ ብለዋል። በአሁኑ ወቅት ሀገሪቱን የሚገዙት አልጋወራሹ ናቸው ተብሎ ይታመናል። የዩናይትድ ስቴትስ ብሔራዊ ጸጥታ አማካሪ ጆን ቦልተን በያዝነው ሳምንት ሩሲያን በሚጎበኙበት ወቅት ፕሬዚደንት ዶናልድ ትራምፕ ለምን ዩናይትድ ስቴትስን ከመካከለኛው ርቀት የኒውክሌር ኃይሎች ውል ለማስወጣት እንዳቀዱ ፕሬዚደንት ቭላዲሚር ፑቲን ማብራሪያ እንደሚጠይቁ ሩሲያ ገልጻለች። ሩሲያ ውሉን አፈርሳለሁ በሚል ነው ፕሬዚደንት ትራምፕ ስለ ሁኔታው የተናገሩት። የሩሲያ ምክትል የውጭ ጉዳይ ሚኒስትር ሰርጌይ ሪያብኮቭ ትራምፕ ውሳኔ አደገኛ እርምጃ ይሆናል ካሉ በኋላ የሩሲያው ባለስልጣን ዩናይትድ ስቴትስ በዓለም ፍጹም ልዕለ ኃያል ለመሆን እየሞከረች ነው ብለዋል። እንደ አውሮፓ አቆጣጠር በ1980ዎቹ ዓመታት ተደራድረው ስምምነቱን የፈረሙት የዩናይትድ ስቴትስ ፕሬዚደንት የነበሩት ሮናልድ ሬገን እና የቀድሞው የሶቪየት ህብረት መሪ ሚካኤል ጋርባቸው ነበሩ። አሜሪካና ሩሲያ የአጭርና የመካከለኛው ርቀት ኒውክሌር መሳሪያ ሚሳይሎችን ለማጥፋት ነበር የተስማሙት። አፍጋኒስታን ውስጥ የሚካሄደው የምክር ቤት ምርጫ ሁለተኛ ቀኑን ይዟል። ትላንት ድምፅ መስጠት ያልቻሉት ሰዎች እድል እንዲያገኙ ነው ዛሬ የቀጠለው። 3 ሚሊዮን የሚሆኑ ሰዎች ትላንት መርጠዋል። ይሁንና ያልተከፈቱ የምርጫ ጣቢያዎች እንደነበሩና ከምርጫ መሳሪያ ጋር የተያዙ ችግሮች መከሰታቸውን የምርጫ ባለሥልጣኖች ተናግረዋል። የምርጫ ጣቢያዎች ላይ በተፈጸሙ ጥቃቶች ቢያንስ 15 ሰዎች እንደተገደሉና በርካታ እንደቆሰሉ ታውቋል። ታሊባን የምርጫ ጣቢያዎችንና ከምርጫ ጋር የተያዙ እንቅስቃሴዎችን ሁሉ እንደሚያጠቃ በተደጋጋሚ አስጠንቅቆ የነበረ ቢሆንም ለመምረጥ የተመዘገቡትን ሰዎች ለማስቀረት አልቻለም። የምርጫ ጣቢያዎች የሚታወቁት የምርጫ ውጤቶች የሚታወቁት ከሳምንታት በኋላ ነው ተብሏል። በብዙ ሺዎች የሚቆጠሩ ከማዕከላዊ አሜሪካ የተነሱ ፍልሰተኞች ሜክሲኮ ልታቆማቸው ብትሞክርም ግዛቷን ጥሰው ወደ ዩናይትድ ስቴትስ እያመሩ ናቸው። ባለፈው ሳምንት በሆንዱራስ የተጀመረው የገፍ ጉዞ ሜክሲኮ ከጓተማላ ጋር በሚያዋስናት ድንበር ባለው ድልድይ ላይ ልታቆማቸው ጀምራ ነበር። ይሁንና ብዙዎቹ ወንዙን ዋኝተው በመሻገር ወይም በታንኳዎች ድንበሩን አልፈዋል። የዩናይትድ ስቴትስ አገር ውስጥ ደህንነት ሚኒስቴር የፍልሰተኞቹን እንቅስቃሴ እየተከታተለ ሲሆን በሜክሲኮ በኩል በመጓዝ ላይ ያሉት የወንጀል አደጋ ሊደቅኑ እንደሚችሉ ጠቁሟል። የገፍ ጉዞውን ሁኔታ በቅርብ እየተከታተልን ነው። በተጀመሩና ሌሎች ወንጀለኞች በችግር ምክንያት በሚሰደዱት ንጹሐን ላይ ሊያደርሱት የሚሉትን በደል ልዩ ልብ ሊባል ይችላል ሲሉ የአገር ውስጥ ደህንነት ሚኒስትር ክሪስተን ኒልሰን ዛሬ አስገንዝበዋል። እንዲህ አይነቱን ፍልሰት የሚያበረታቱና ከዚያ የሚያተርፉ ሰዎችን ለፍርድ ለማቅረብ ከክልሉ አገሮቻችን ጋር እንሰራለን ብለዋል። ናይጄሪያ ያለው እስላማዊ መንግስት ነኝ ከሚለው ጽንፈኛ ኃይል ጋር የተሳሰረ የምዕራብ አፍሪካ ቡድን በያዝነው ዓመት የተጠለፉትን ሁለት የጤና ጥበቃ ሰራተኞችን እንዲለቅ ዓለም አቀፍ የቀይ መስቀል ኮሚቴ ተማጽኗል። ምህረት እንድታደርጉ እንማጸናለን። በሰሜን ናይጄሪያ ማህበረሰቡን ያገለሉ የነበሩትን ንጹሃን የጤና ጥበቃ ሰራተኞችን እንዳትገድሉ እለምናለሁ ሲል ዓለም አቀፍ የቀይ መስቀል ኮሚቴ ተናግሯል። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ።
የራዲዮ መጽሔት የመጀመሪያ ቅንብር ስነ ግጥም ነው።
እናም የሳምንቷ ምርጥ ግጥም ነው።
የማርያም መንገድ እንደ አባይ ፍሬም በውዳሴ ማርያም እንደ ቅዱስ ያሬድ ቀን ሳልል በሌሊት መስዋዕት እየሰዋው በዜማ ማህሌት ቅኔ እየተቀኘው ጉባኤ ቀና በመዋሲት ምስጋና ብቻ በረከት ከምኩራብ ሳልርቅ ከደጁ ከራስ ቅሉ ስፍራ ከጎልጎታ አሜን አሜን አሃዱ አሃዱ ይሁን ይሁን ዋይታ ናም ፍቅርን ተማርኩ ተጎርቶ ይቅርታ አልከፋኝም ሰዋሁ በጥላቻ ፈንታ ብዙ ብዙ ለፋው እስመ አለቦ ነገር በሰማያት እንጂ ያልሆንም በምድር አረ ይቅር አልኩኝ እስቲ ይቅር በሉ በመዋደድ ፈንታ ቂም ቁርሾ አታውሉ አረ ባዛኝቱ በጌታዬ እናት በአገሬ ወግ ለማድና ባህል በሕግ አምላክ ቢሉ ባህር ይቆማል ዛሬ ግን ሰው ከፋ እኔ ምን በበደልኩ እስቲ ምን ባደረግኩ እኔን አትንፈጉኝ በቃ አታንገላቱኝ በቃ ሊሄድ ጎዳናውን ልቀቁልኝ የማርያም መንገድ አረ የማርያም መንገድ በቃ የማርያም መንገድ ክፋቱ ለእናንተ ማይገድ እባካችሁ የማርያም መንገድ ነፍጤን እንደው አውርጃለሁ ስጋት ከመሆን ጎድያለሁ ልሂድ ይልቅ ሸኙኝ ሙሽለኪያውን ልቀቁልኝ እዳልኝ እዳልኝ ድንቅ የማሉማማ እንጦሮጦስ ይግባ ከሰይጣን የራቀ ከሰው ያልተስማማ ግን ማን ሰምቶ ይቅርታ ማንስ ተቀብሎኝ ቢበቃኝ ይሻላል የፍቅር ልብ ላይኖር መንገዱ ደልድሎኝ ላልሄድበት ጉዞ ምን አለ ማመጠኝ የማርያም መንገዴን ግን አትከልኩልኝ በቃ የማርያም መንገድ አረ የማርያም መንገድ
ረዘም ያለው ግጥም የማርያም መንገድ በጸሐፊው ዳንኤል ገዛኸኝ አንደበት
አጠር አድርገን ለራዲዮ መጽሔት ዝግጅት እንደምትሆንም መጥነን ያቀረብናትና
ዳንኤልን ቅር ካለ ይቅርታ እንላለን።
ምንክስበት መንገድ
የማርያም መንገድ አለው የማርያም መንገድ አለው የማርያም መንገድ አለው ያሳ ካሉት ፍርሶች
ኢየሱስ ፈይሳ ነው ድምጻዊው። እናመሰግናለን። በነገራችን ላይ አድማጮች፣ ለዳንኤል ገዛሃኝም የማርያም መንገድ የተሰኘች በተመሳሳይ ርዕስ የተጻፈች ግጥም መነሻ እንደሆነ ገልጦልናል።
የማርያም መንገድ እንደሚባለው ታዲያ የወንድ ልጅ መንገድ የሚባልም አለ።
አባባሉ በዚህ ሳምንት የሆነ አንድ ነገርን ያስታውሰናል።
ታማኝ ከነዋይ ደበበ ጋር ያደረገውን ቃለ ምልልስ
የሁለቱም ወዳጅ አብርሃም ብዙነህ ያመቻቸውና
ታማኝ በየነ ከነዋይ ጋር ያደረገው ውይይት
የመደመርን ትርጉም በጥሩ ሁናቴ አሳይተዋል ተብሎለታል።
ነዋይን ወደ ሕዝብ የመለሰ ከሙዚቃ አፍቃሪው ማህበረሰብ ጋር ያስታረቀ የደመረ ውይይት ነበርም ተብሏል።
መደመር ይሉሃል፣ ጥፋትን አውቆ ይቅርታ ጠይቆ መደመር።
ግን ዛሬ ዛሬ አሉላ የጠፋው ምን እንደሆን ታውቃለህ?
ምን ይሆን አዲሱ?
አጥፍቻለሁ ይቅርታ የሚል
ነገርን ነገር ያነሰዋልና ኮሎኔል መንግስቱ ይደመሩ የሚሉ አሉ።
ኧረ ተው፣ ምንን ከምን ጋር እየተስተዋለ እንጂ በማለት ፍርድ የጠየቁ አሉ።
የፍትህ ያለ ያሉ ሰዎች ወደ ጠቅላይ ሚኒስትር አብይ ደብዳቤ ልከዋል።
ጥያቄያቸው መንግስቱ ኃይለማርያም ወደ ኢትዮጵያ ተወስደው
አሊያም ወደ ሌላ ገለልተኛ አገር ሄደው ለፍርድ ይቅረቡ የሚል ነው።
ፍትህ ለኢትዮጵያ ግብረ ኃይል በሚል የተሰባሰቡ
7 ኢትዮጵያውያን ናቸው ጉዳዩን በማንቀሳቀስ ላይ ያሉት።
እኛ ደግሞ ሁለቱን ለውይይት ጋበዝን። አሉላ፣ ቀደም ሲል እንዳልነው የዚህ ውይይት መነሻ የቀድሞ የኢትዮጵያ መሪ ኮሎኔል መንግስቱ ኃይለማርያም ለፍርድ እንዲቀርቡ የተወሰኑ ኢትዮጵያውያን ለጠቅላይ ሚኒስትር አብይ አህመድ ደብዳቤ ጽፈዋል።
መልሰን እናስተዋወቅ ምክንያታቸው።
በዚህ በኮሎኔል መንግስቱ ጉዳይ ላይ የተሰባሰባችሁትን 2 ሰዎች ነው አንዱን ደብዳቤውን የፈረሙት ዶክተር ምስማኩ አስራት፣ ሌላው እንግዳችን ደግሞ
አቶ ኪዳኔ አለማየሁ ዳላስ ቴክሳስ። ይህን የተሰባሰቡበት ቡድን ፍትህ ለኢትዮጵያ ግብረ ኃይል ይሰኛል። እንግዶቻችን በድጋሚ እናመሰግናለን። ቀደም ብለን ያስተዋወቅነውን ደብዳቤ የቀደመውን በሰኔ 30/2010 ጽፋችኋል። የቅርብ ጊዜ ሌላ ደብዳቤ አዲሱ አስታውሷል። እስኪ በዚህ ማመልከቻችሁ በፍሬ ነገር ልታስቀምጡ የፈለጋችሁት ዳር እንዲደርስ የፈለጋችሁትን ነገር ባጭሩ አስረዱን። አቶ ኪዳኔ ከርሶን ጀምር።
ይህንን ጉዳይ እንድንወያይበት ስላደረጋችሁ ከልብ በትህትና አመሰግናለሁ። ኮሎኔል መንግስቱ ለፈጸሙት ወንጀል አንድም ጊዜ ይቅርታ ጠይቀው አያውቁም፣ እንዲያውም ዝንብም አልነካሁ በማለት ነው የተናገሩት። በጣም በእውነት ተገቢ ያልሆነ ሁኔታ ነው ያለው። እና ደግሞ መሰረታዊ ሀሳባችን እኛ የምንንቀሳቀስበት ለበቀል አይደለም። ይህን እንደው በግልጽ ሊሰመርበት የሚገባ ነገር ነው። ማንም ኢትዮጵያዊ መሪ በኢትዮጵያውያን ላይ በአምባገነንነት ወንጀል ከፈጸመ ከፍትህ አያመልጥም በሚለው መሰረታዊ አስተሳሰብ ነው። እና የትም ቢሄድ ከፍትህ እንደማያመልጥ በትክክል ለማስገንዘብ ነው።
ምናልባት ዶክተር መስዋኩ ተጨማሪ ሀሳብ ካለ የሚቀጥለው ጥያቄን ሲመልሱልኝ ሊያክላሉ፣ ከሌለም ቀጥታ ጥያቄን ይመልሱልኛል። በደብዳቤያችሁ ላይ ምን ይላል? እድሜ ልክ የተፈረደባቸው የደርግ ባለስልጣናት ዛሬ በህዝብ መሀል እንደ ልብ እየተንጎራደዱ ይገኛሉ የሚል ነገር አለና በእነሱ መፈታት ጸጸት አላችሁ ማለት ነው እናንተ የዚህ የግብረ ኃይሉ አባላት?
ልክ ነው። እነኚህ ሰዎች ባደረጉት ጥፋት የሞት ፍርድ ተፈርዶባቸዋል። በዚህን ጊዜ የወያኔ መንግስት ይቅርታ ሊያደርግላቸው ሲፈልግ በፕሬዚዳንቱ አማካኝነት የሞት ፍርዱ ወደ እድሜ ልክ እስራት ተቀየረ። በዛን ጊዜ ከፍተኛ የህግ ምሁር የነበረው በአሁን በህይወት የሌለው አቶ ተሾመ ገብረ ማርያም ተከራክሯል። እንዲህ አይነት ወንጀል ጄኖሳይድ ነው፣ ከፍተኛ እንትን የተደረገበት ነው እና ያ ሊቀየር አይችልም። የእድሜ ልክ እስራት ከተባለ እድሜ ልክ ነው መታሰር ያለባቸው እንጂ እንደ ሌላው እድሜ ልክ የተባለው 20 ዓመት እንደሚወጣው 20 ዓመት ተቆጥሮ መውጣት የለበትም ብሎ ተከራክሮ ነበር። አልሰሙትም። በዛ ቀር ይህንን ነው ለማንሳት የፈለግነው። ምክንያቱም ይህ ወር ክራይምስ የሰሩ እንደዚህ አይነት ጄኖሳይድ የፈጠሩ ከ500,000 ሰው በላይ ገለዋል እነኚህ እና በመንግስቱ ኃይለማርያም ስር በነበረበት ጊዜ እነሱ ኃላፊ በነበሩበት ጊዜ በእነሱ ስም ነው። በአጠቃላይ አትሊስት ፍትህ የሚሆነው እነኚህ ሰዎች እድሜ ልክ እስራት ድረስ እንዲቆዩ ነው። ይሄ ነው
እስከሚሞቱ ማለት ነው።
የፍትህን ትርጉም እያላላ ነው መስማማት ነው ግንኙነት ነው እየተባለ ከሄደ ማንም ሊፈነጭ ይችላል። በቃ ፍትህ በሚለው እንትና ያንን ስትሪክትሊ ሊጋሊስቲክ በሆነ መንገድ ህጋዊ በሆነ መንገድና ሌላ ዓለም በሚጠቀምበት መንገድ የመሄድ ሀሳብም ለመጨመር ነው። በተጨማሪ ከእነሱ ቀጥሎ ተመሳሳይ ጥፋት ያደረጉትም ደግሞ የሚቀጥለው ሁኔታ ይሄ መሆኑንም ለማሳሰብም ጭምር ነው።
እስኪ በዚሁ ነጥብ ላይ ገፋ አድርገን እንሂድ። በደብዳቤያችሁ ትዘረዝራላችሁ የአምነስቲ ኢንተርናሽናልን ስሌት መሰረት አድርጋችሁ በዋቢነት በመንግስቱ ኃይለማርያም መንግስት ትእዛዝ 500,000 ኢትዮጵያውያን ተጨፍጭፈዋል። በሰብአዊነት ላይ ከሚፈጸም ወንጀል፣ ሰቆቃ፣ ዘር የማጥፋት ወንጀል ጋር ታያይዙታላችሁ። ኢትዮጵያ በደቡብ አፍሪቃ መንገድ የሰላማዊ ሽግግር የምታደርግበት እርቅና ሰላም ብሔራዊ እርቅ የሚወርድበት አቅጣጫ የሚለው እያነጋገረ ባለበት ተጠያቂነትን ሰላምን ከመፈለግ ጋር የማመጣጠን ወይም የማመዛዘን ሀሳብ ነውና እየተነሳ ያለው እንዴት ታስማሙታላችሁ? አቶ ኪዳኔ ወደ እርስዎ ልመለስ።
ግብረ ኃይሉ ደርግ እና በተለይ በመንግስቱ ኮሎኔል መንግስቱ ኃይለማርያም አመራር ላይ ያተኮረ ነው እና በዚህ ጉዳይ ላይ ያነጣጠረ ሂደት ነው። ይህም ማለት እንደ ትምህርት ሆኖ አሁንም ላለው ወደፊትም ለሚመጣው አግባብ ያለው ሂደት እንዲኖር ነው እና አሁን ላነሳኸውም እንዲህ ያለ ወንጀል ተፈጽሞ ከሆነ እና የሚመለከተው ያንን ጉዳይ እንዲያነሳው ያስፈልጋል ብዬ ነው የማምነው። ነገር ግን ይሄ በግሌ ነው እንጂ የእኛ ግብረ ኃይል ያተኮረው በኮሎኔል መንግስቱ ኃይለማርያም ብቻ ነው እና ይሄ ግልጽ እንዲሆን ያስፈልጋል።
አቶ ኪዳኔ፣ መጀመሪያ ላይ አላማችን ኮሎኔል መንግስቱ መቀጣታቸውን አይደለም ፍትህ እውን መሆኑን ነው ብለዋል። ቅጣትን የግድ አለመፈለግ አብሮ መታየት የለበትም ወይ?
በግሌ ነው መልስ የምሰጠው። በእኔ በኩል በኢትዮጵያ ባለፉት 27 ዓመት ስለተፈጸመው ወንጀል ምን መከናወን አለበት ሲባል አንተ ያነሳው አንዱ አማራጭ ነው። በኢትዮጵያን ሊታሰብበት የሚገባ ጉዳይ ነው ብዬ ነው የማምነው። ግን ሌሎችም አማራጮች አሉ። እንግዲህ ይህንን ጉዳይ ብለው የያዙ ሰዎች ተመካክረውበት የሚወስኑት ነው ብዬ ነው የማምነው።
ለዶክተር ምስማኩ ባለፉት የደርግ አመታት ደርግ ለብዙ መቶ ሺህ ሰዎች ህይወት እልፈት ምክንያት ሆኗል፣ በደል ተፈጽሟል። ይሁንና አንዳንድ ሰዎች ደርግ ብቻ አይደለም የገደለው፣ ነጭ ሽብር፣ ቀይ ሽብር እየተባለ ኢትዮጵያ ህዝብ ብዙ አልቋል። ለምን መንግስቱን ብቻ ጠቆማችሁ የሚል ተከራካሪ ቢመጣ ምን ትላላችሁ?
መንግስት የሆነው በትረ መንግስት የያዘው የመንግስቱ ነው። ስለዚህ በየቦታው ረብሻ ቢነሳ ቢል ያንን ለማቆም የመከላከል ህጉን የማስከበር ስልጣን የመንግስቱ ነው። ስለዚህ በየቦታው 10-12 ቦታ ጦርነት ተካሂደዋል ወይም ሰው እርስ በርስ ተጋይተዋል የሚለው ነገር እሱ በእውነቱ የዚህ ጉዳይ ውስጥ የሚገባ አይደለም። መንግስት ነኝ ያለ አገሩን ያስተዳድራል፣ ህዝቡን ያስተዳድራል፣ በህግ ይመራል። ያንን ለማድረግ አልቻለም። ገዳይ ነው። እየዞረ የሚገድል ነው። እየዞረ የሚያስር ነው። እየዞረ የሚፈጅ ነው።
አንድ መንግስት ህግን ማስከበር እና ለመከላከል እርምጃ ቢወስድ የመንግስት ድርጊት ተግባር ነው ብለዋል። መንግስቱ ኃይለማርያምም ሆኑ ሌሎች በእሳቸው ዘመን የነበሩ ሰዎች ሌላ ጥቃት ስለተሰነዘረ ያንን ለመከላከል ነው እርምጃ የተወሰደው የሚል ክርክር ያነሳሉ። እንደ እርሶ ባመጡት ለመሄድ የመከላከል ጉዳይ ከመጣ መንግስትም ለመከላከልና አብዮቱን የሚሉትን ለማስቀልበስ የተወሰደ እርምጃ ነው ብለው ይከራከራሉ ልለወት ነው።
ይቅርታ ይደረግልኝና እኔ ክርክር አልቀበልም። ምክንያቱም መንግስት በህግ ነው የሚመራው። በፍርድ ማስተዳደር ያለበት ህግ ነው የበላይ መሆን ያለበት። ህግ በሌለው መንገድ የሚሄድ መንግስት ሁሉ ከህግ ውጭ ነው ማለት ነው፣ ጥፋተኛ ነው።
በአንድ ወቅት ኮሎኔል መንግስቱ የራሳቸውን አባባል ልጥቀስና ገንጣይ አስገንጣይ ወያኔ ራሱ ተከሳሽ ስለሆነ እኔን ለመክሰስ ሞራላዊ ብቃት የለውም ብለዋል። ይህን አስተያየት የሚጋሩ ወገኖች አሉ እና ገንጣይ አስገንጣይ የሚለውን ቃል ስለተናገሩት ነው የደገምኩት። በአሁን ሰዓት ምናልባት ይህን የሚሉት የሟቹን ጠቅላይ ሚኒስትር የአቶ መለስን አገዛዝ ሊሆን ይችላል። አሁን ያ ሁኔታ የለም። ግን እንደው በጠቅላላው አሁን ያለውንም መንግስት ምናልባት በዛ አይነት የሚፈርጁ ከሆነ ለእርስዎ ማቀርበው ጥያቄ ወይ ለእናንተ ማቀርበው ጥያቄ አሁንም ቢሆን የአሁኑም ሆነ ስርዓቱ ኢህአደግ ጨርሶ ስላልተወገደ እኔን ለመክሰስ ፍርድ ለማቆም ብቃቱ የላቸውም የሚል ክርክር ሊያነሱ ይችሉ ይሆን? ኮሎኔል መንግስቱ ቢያነሱ ምን ትላላችሁ? ይቀጥሉ ዶክተር ምስባኩን። ከዛ ወደ
እንግዲህ ማንም ብቃት የለውም ሊል ይችላል። እሱም ይላል ታስሮ የተፈቱትም ሊሉ ይችላሉ። ያለ ብቃት የሌለው መንግስት ታስሮ ፈታን ሊሉም ይችላሉ። ነገር ግን ጉዳት የደረሰባቸው አሁን ለምሳሌ እኔ የራሴን ኤግዛምፕል ብሰት ሶስት ወንድሞች ተገለዋል። ሁለቱ እኔና ሌላ ወንድሜ ደግሞ ታስረዋል። አምስት በደርግ ዘመን እና 17 የቤተሰብ አባሎች ወይ ታስረዋል ወይ ተገለዋል። እናቴ ነበረች እነኚህ ሰዎች ሲመጡ እና ሰዎች መጡ ልጆቿ ተገለዋል በሚል ቤቷ ድረስ መጥተው ጠየቋት። እነማን ናቸው የገደሉብሽ እና ወደ ፍርድ ለማቅረብ እንፈልጋለን። ስማቸውን ስጭን አላት። እኔ ምን አውቃለሁ ማን እንደገደላቸው ተገደላቸው እንጂ ተባለ። አሁን እሷ እጅግ ከመጠን በላይ በጣም የተደሰተችው ይሄ ነገር መደረጉ በደርግ ዘመን ሰምታው የማታውቀው ነገር በዚህ ዘመን መደረጉ እና እነኚህ ባያረጉት ጥፋት በራሳቸው ይፈረድባቸዋል። በደግ ነገር በሰሩት ደግሞ ለምን አደረጉ ለምን ፍርድ ያቀረቡት ብሎ ማለት ማላገጥ ነው። በእውነቱ መንግስቱ ኃይለማርያም ሲያላግጥ ነው። እሱ ከማተሽሎ ነው ይህን ነገር መናገር የሚችለው። ነፍሰ ገዳይ ነው።
ያን መከራከሪያ የሚያቀርባሉ ለማለት ነው። መልሱን ሰጥተው እሺ፣ አቶ ኪዳኔ መልካም
አመሰግናለሁ። ኮሎኔል መንግስቱ ኃይለማርያም በነበረበት ጊዜ እሱን የሚቃወሙት ኤርትራም ኢትዮጵያ ውስጥ እንደነበሩ እናውቃለን። እና ጥሩ አመራር ባለመኖር ምክንያት ነው ያ ሁሉ ጦርነት የነበረው ብዙ ሰው ያለቀው እንጂ ዶክተር አብይን ብንመለከት በጥሩ አመራር ምክንያት ከኤርትራም ጋር ከጅቡቲም ከሌሎቹም ጋር ጥሩ አካሄድ እየተመሰረተ ነው። እና በኮሎኔል መንግስቱ ጊዜ ግን መጥፎ አመራር ስለነበረ ጦርነቱም እየተባባሰ ሄዶ ይህንን የመገንጠሉን ነገር ያመጣው ወይም ለዛ ኃላፊነት ያለው እሱ ነው። ይሄ በመሆኑ ደግሞ ፈርጥጦ አገር ጥሎ ነው የሄደው እና እጅግ የሚያሳዝን የሚያሳፍር ሁኔታ ነው የተፈጠረው። እዚህ ኃላፊነቱን በቀጥታ መውሰድ ነበረበት። ለጥሩ ኃላፊነት ቢኖር ኖሮ ያንን የተከሰተውን መናቆርና ያን ሁሉ ግፍ አስወግዶ ሰላም እንዲኖር ማድረግ ይችል ነበረ።
ግልጽ ለማድረግ አሉላ፣ እዚህ ጋር መገንጠል ስንል ኤርትራን ነው በምሳሌ ነው። ከኢትዮጵያ የተገነጠለች ወይም ነጻነቷን አገኘች። የኤርትራ መገንጠል በኮሎኔል መንግስቱ አገዛዝ ጊዜ የጀመረ አይመስለኝም። ትግሉ ቀደም ብሎ ያለ መሰለኝና ለኤርትራ መገንጠል የኮሎኔል መንግስቱ መንግስት እንደ ተጠያቂ መጥፎ አመራር በመኖሩ አዎ፣ ብዙ ነገር ሊበላሽ ይችላል፣ ወደ እርቅ ሊመጣ አልተቻለም። እንዳሁኑ ዘመን ግን በዛ የመገንጠል ጥያቄ መንግስቱ ኃይለማርያም እና አገዛዛቸው ተጠያቂ ነው ማለት እንችል ይሆን እንዴ?
ለዚህ በእውነቱ ብትፈቅድልኝ።
እሺ
አዲሱ፣ ይሄ እኮ መገንጠል ነገር የተጀመረው በመንግስቱ ኃይለማርያም ጊዜ ነው። የሻዕቢያ እንትን ትግል የተጀመረው ቲፒኤልኤፍንም የረዳው ሁለቱ ተባብረው ጦርነት ያሉት ደርግ በነበረበት ጊዜ ነው። ያ ባይከናወን ኖሮ መገንጠሉ አይከሰትም ነበረ። ይህንን መገንዘብ አለብን። ጥሩ አመራር ቢኖር ኖሮ መጀመሪያ ሻዕቢያም የነበረው ጦርነት የቲፒኤልኤፍም እንዳይኖር ማድረግ ይችል ነበር፣ ጥሩ አመራር ቢኖር ኖሮ። ያልሆነም በጦርነት መፍትሄ ለማግኘት ወሰነ። ያው መጨረሻው ላይ ተሸነፈ እና ሲሸነፍ ደግሞ አገር ጥሎ ፈረጠጠ እና ታዲያ ማን ከሱ ሌላ ማን ነው በኃላፊነት ሊጠየቅ የሚገባው?
ግን በአገር በማስገንጠል ኮሎኔል መንግስቱ ይከሰሱ እንበል፣ በኦፊሴል የተባበሩት መንግስታትን ጠይቆ ኤርትራ ነጻ ትውጣ ከኢትዮጵያ ትገንጠል ብሎ የጠየቀውን ኃይል ምን ታደርጉታላችሁ?
እዚህ ላይ ልመልስ ነኝ።
እሺ ዶክተር ምስማ፣
እንግዲህ ፌዴሬሽኑ መፍረስ ጉዳይ ችግር ፈጥሮ ነበር በአጼ ኃይለስላሴ ዘመን። ፌዴሬሽኑ ያፈረሰው ቀዳማዊ ኃይለስላሴ መንግስት ሳይሆን የኤርትራ ፓርላማ ነው። ራሱ በራሱ መርጦ ነው ቮት አድርጎ ራሱን ዲዞልቭ ያደረገው። ይሄንን ዲስቶርት በማድረግ ማአት ታሪክ ይነገራል። ያው ከሆነ በኋላ እነኚህ ወጣቶቹ ፌዴሬሽኑ መፍረስ የለበትም የሚባል ትግል ጀመሩ። በመጠኑ ያ ፕሮሴሱ ቀጥሎ ያው እንግዲህ መንግስቱ አልቀጠለም እንጂ ይሄ የተከታዩ መንግስት ዋይዝ ቢሆን ኖሮ ፌዴሬሽኑን እንደገና ሪኤስታብሊሽ ማድረግ ነው። ይሄ ነበር ዘማክሲመም የተጠየቀው። መጨረሻ ላይ ያው ወታደሩን እየገደለ እያስፈጀ ጀነራሎቹን ሁሉ እየጨረሰ አዋቂዎቹን ጀነራሎቹን ሁሉ እየጨረሰ የመሀይም መንግስት የመሀይም መሪ የጨለማ መንግስት የጨለማ አመራር ስለነበር ሁሉን ነገር ድምጥማጡን አጥፍቶ ጦሩን አጋፍቶ እንዲሸነፍ አድርጎ ሸሽቶ እንግዲህ የጦሩ መሪ የሚባለው እሱ ነው እና ጦሩ ሜዳ ላይ ትቶ ፈረጠጠ። በዚህ ብቻ ኮርት ማርሻል ተደርጎ ይገባዋል። ዚህ ሚሊተሪ ሩል በዓለም ዙሪያ ያለ ህግ ነው። ያ ሁሉ ተጨምሮ ቶ ኪዳኔ እንዳለው እዛ ደረጃ አፋፍ ላይ አድርሶ ፌታ ኮምፕሊ አድርጎ የሄደው እሱ ነው። ከዛ በኋላ ይሄኛው የምትፈረመ ማለት ያለቀን ጉዳይ ምን ማድረግ ይቻላል?
ትንሹ ልጨምር።
እሺ አቶ ኪዳኔ።
አዎ ይሄው ምንድን ነው ደርግ መሪነት ደረጃ በደረሰበት ጊዜ ይሄንን ታጋይ ከሆኑት ኤርትራውያን ጋር በሰላም ነገሩን ፈትቶ ወደ ፌዴሬሽን ለመመለስ ጀነራል አማን አንዶ ጥረት ጀምረው ነበር። ግን ከምንም ሳይደርስ እሳቸውኑ ገደላቸው። እንዲህ ያለ ብቃት የሌለው መሪ ነበረ እና ያ ሁሉ ሲከናወን የታወቀ ሆኖ ሳለ በኃላፊነት አይጠየቅም ማለት በእውነት በጣም የሚያሳዝን ነው።
እዚህ ደብዳቤያችሁ ላይ ሰባት ሰዎች ነው የማነበው፣ ዶክተር ምስማኩ አስራት ሰብሳቢ፣ ከዚህ በፊት በቀረበው ደብዳቤ ሰብሳቢው አምባሳደር እምሩ ዘለቁ ነበር የሚለው። ዶክተር ምስማኩ፣ አምባሳደር እምሩ፣ ፕሮፌሰር ጌታቸው ኃይሌ፣ አቶ ኪዳኔ አለማየሁ፣ አቶ ተስፋ መኮንን፣ አቶ ነሴቡ ስብሐት፣ አቶ ፀሐይ ደመቀ፣ ሰባት ሰዎች ነው የማየው። እናንተ ብቻ ናችሁ የዚህ ግብረ ኃይል አባል? እናንተ ብቻ ናችሁ የምለው ለምንድን ነው? በኮሎኔል መንግስቱ አገዛዝ ቀደም ሲል አዝናለሁ፣ ዶክተር ምስማኩ የደረሰበትን ሐዘን ቤተሰብ ያጡትን እናዝናለን። አቶ ኪዳኔ በደርግ ጊዜ የት እንደነበሩ በትክክል አላስታውስም ይነግሩናል። እናንተ ብቻ ናችሁ ወይ ሰባታችሁ ማለት ምንድን ነው? እናንተ ኮሎኔል መንግስቱ ለፍርድ ይቅረቡ ያላችሁት ዶክተር አብይ ሳይመጡ ይመስለኛል። ቆይቷል ይሄ ጥያቄ። እስካሁን ድረስ ምን ያህል ሰው አገኛችሁ ከመላው ዓለም ነው? ሰባት ሰው ብቻ ነው? የቦርድ አባል ናችሁ እናንተ?
እኔ ስለፈረምኩ በሮቴሽን ነው እንጂ ተራ ስለደረሰኝ ነው እንጂ የመጀመሪያው ሊቀመንበራችን አቶ ኪዳኔ ስለሆነ እሱ ይህን ቢመልስ ይሻላል።
ብዙ ሰው በዚህ ጉዳይ ላይ ተረባርቦ አንድ ውጤት ላይ መደረስ ነበረበት። ዶክተር አብይም እዚህ የመጡ ጊዜ ደብዳቤውን አግኝተዋል። እስካሁን መልስ አግኝታችሁ እንደሆነም አላውቅም። እሱንም አብረው ቢመልሱልኝ አቶ ኪዳኔ።
ጥያቄያችን ተንጠልጥሎ አይቀርም።
አዎ ቆየት ብሎ በሚቀርበው ክፍል ይመለሳል።
ዘመናዊ ትምህርት በኢትዮጵያ
ከአንድ ምሁር ጋር የተጀመረ ውይይት ይቀጥል ዘንድ
የንጉሥ የአክሊሉ መስኮት
ሊከፈት ነው።
ዘመናዊ ትምህርት በኢትዮጵያ ዝክረተ ማለም የትናንት ማስታወሻ ክፍል 4 2011 ዓመተ ምህረት አዲስ የትምህርት ፍኖተ ካርታ የተቀረጸበት ያለፈውን ሥርዓተ ትምህርት ክፉኛ ሲቃወሙ የነበሩ ሁሉ ከሁለት አስርት ዓመታት በኋላ ጩኸታቸው ሰሚ ያገኘበት ወርቃማ ተማሪዎች ከየዩኒቨርሲቲው ወርቅ የተሸለሙ ማለት ነው አክብሮትና አድናቆት ያገኙበት በመሆኑ 2011 ዓመተ ምህረት ዘመነ ትምህርት ነው ለማለት ይቻል ይሆን? ከዛሬ 100 ዓመት በፊት ዘመናዊ ትምህርት በአዲስ አበባው ምኒልክ ትምህርት ቤት ሲጀመር በምኒልክ ዘመነ መንግሥት የተማሪዎቹ ቁጥር 96 ነበር። ዛሬ በመላ ኢትዮጵያ የተማሪው ቁጥር ከ25 ሚሊዮን በላይ እንደሆነ ይነገራል። እንግዳይ ዶክተር አግደው ረዴ በዘመናቸው የነበረውን ሲያስታውሱ
በጥቅምት 23 ይሁን 24 አካባቢ አዳን መሰለኝ ምልልክ 65 ለመጨረሻ እንደውም ትምርት ቤት ተሰናብተው ይሄዱት የመጀመሪያው ተማሪም ነበሩ ምንልክ የመጨረሻውም ተሰናብተው ይሄዱት ያለ እዛ ላይ መጡ ግርማይነታቸው መጡ ብዙ አጀብ የለም እልፍኛ አስከልካዎች አሉ ሁለት ጀረናሎች አሉ እና ከጽፈት ሚኒስቴር ተደወለና ፈጥሞ ደራሽ ይመጣሉ እንዳታስገባቸው ለኛ ደውል አሉ ጌቶች የመጡት በነጻ ትምርት ቤት ለማየት ነው አሉ እርግጥ ፈጥሞ ደራሽ የመጣው እሳቸው ሊወጡ ሲሉ ነው ከጨረስ ነው በኋላ ነው መምጣቱም መጥቷል ትምህርት ቤት ሲሄዱ አስቀድሞ ፖሊስ ይመጣል እና እሳቸው እዚያ ለወረድኩ ሄድ ያለ አነጋገርኳቸው ምንድን ነው ችግራቸው አሉኝ ችግራችን ተማሪ በዛብን ግርማዊነታቸው ያን ጊዜ 7500 ተማሪ ነበር ኤሌመንተሪውና ሴኮንደሪው ምን ይልክ ተማሪ በዛ ግርማዊነታቸው ምን አልክ አሉኝ ተማሪ በዛብን አልኩ እግዚአብሔር ይመስገን ይሄ ነው የምንመኘው አሉኝ ተማሪ መብዛት ችግር አይደለም አሉኝ ይሄ ማለት ምንድነው ተማሪ ብዙ እንዲበዛ ይፈልጉ ነበር ማለት ነው ይሄ ማለት ኋላ ወዲያ የስነ ጥበብ ትምህርት ቤት ምን ለዋለ እዚያ አቶ አለፈለገሳም ተጠርቶ መጣ አለፈለሙሩብኝ የነበሩት እና በጃን ሆይ መረውራሉ ብዬ ስደነግጥ አንድ ዘበኛ ሶስት ብቻ ነው ያለው ሌላ የለም አልተዘጋጀንም በድንገት ነው የመጡት እነሱ ራሳቸው ፖሊስ ሆነው ጃንሆይን ጠብቀው እበረ ደርስ ሸኙልኝ ረብሻ በእኔም ላይ የረውራሉ ብዬ ነበር ግን ሆይ አሉና እና ዘለ በኋላ መሰገንኳቸው ነጋው ጠራኋቸው እና ብዙ እንዲያውም ብዙ ሽልማትም ሰጠኋቸው
ዶክተር አግደው ረዴ አገር ውስጥ ትዝታቸውን በዚህ አይነት ሁኔታ ባጭሩ ከገለጹ በኋላ እንግሊዝ ሀገር ትምህርት ላይ በነበሩበት ጊዜ ደግሞ
እንግሊዝ ሀገር ስንማር ቤሩት ተጠራንና ተማሪዎች ፕሮፌሰር ታደሰ ታምራት አሁን ሞቷል እኔ አንድ 10 ሆነን ተጠርተን የተወሰኑ የአረብ ዜጎች ክርስቲያኑን ስደውልን ንጉሱን እንዲህ እንዲህ ሌባ ነው ብላችሁ አዋሩልን እኛ ገንዘብ እንሰጣችኋለን ስኮላርሺፕ እንሰጣችኋለን ብለው ቤሩት ላይ ወጣትንን የ19 ዓመት የኖረና እና ፕሮፌሰር ታደሰ እንደውም ክቡራቶ ሽመልስም አልመጣም ስለ እንደነ የቀረው ለአጭር ጊዜ መጥቶ ነበረ አዱኛ ዘጋጃ ቤት የበጎ አድራጎት ጉዳይ መዘጋጃ ቤት የአገር ግዛት ውስጥ መዘጋጃ ቤት ነበረ የዚህ ኃላፊ ነበር እሱ ኮቨንትሪ ነበር እሱ ሌሎች ነበሩ እምቢ ብለን መጣን አንድ ስማቸውን አሁን አልጠቅስም እነሱ ግን ገቡ ከአረቦች ጋር ሄዱ ያን ጊዜ እኔ ምን መድኃኒት እንደተወጋው አይገባኝም ጃንሆይን የሚሰድብ አገሩን የሚሰድብ ሃይማኖቱን የሚጠላ ሰው ልክ መርዝ እንዳለበት ነው የምቆጥረው እንዲ ያለኝ ሰውነት እኔ መምህራን ማሰልጠኛም ሆኘ እዚህም ዩኒቨርሲቲ ወደ 36 ዓመት አስተምር ያሉ ሳይኮሎጂ እዚህ በትርፍ ጊዜም አስተምር ያለው እዚህ አሁንም አለ ሳስተምር አውቃቸዋለሁ ኢትዮጵያን የሚያወዱትና የሚወዱትን እና አንተ ያልከው ተማሪው የሚያነሳው ትክክል ነው ትክክል የሚያነሳው ግን ደግሞ ተጭነው ደግሞ የሚመጣው እና ሁለቱን አትለያቸውም አንተ ጎበዝ ካልሆንከ ተጭነው ቀጥታ እንዲበሉ ተብለው የሚመጣው ያን በሉ የሚላቸው ደግሞ ሌላ የተገዛ ኢትዮጵያዊ ነው በሌላ ፍቅር አታገኘውም ያኛው እና በዚህ ምክንያት እንደኔ አይነቱ ለመለየት ያስቸግረኝ ነበር ልልህ ነው
በወቅቱ የነበረው የትምህርት ባህሪ ምን ይመስል እንደነበርም
ትምህርት ሶስት አይነት ባህሪ ያለው የኢትዮጵያ ትምህርት ሶስት አይነት ባህሪ ያለው አንዱ ለትምህርት ለማጃንሆ ያመጡት ትምህርት ለመማር ነው ሁለተኛ ደግሞ ትምህርቱን ቀላቅለው ኢትዮጵያዊው ባድ እንዲሆን በአገሩ የሌላውን ባህል ብቻ እንዲያመልክ የሚያደርግ ትምህርት አለ አሁን ሶስተኛው ደግሞ ቴክኖሎጂ ወይም ሳይንስ ነው ሳይንሱ የዓለም አቀፍ ቋንቋ ነው እሱን የሚማሩ አሉ እንደ መሀንዲስ እንደ ምናምን አይነት ነገር ወይ ህክምና አለን እነሱ ያኛው ግን በጣም ያስቸግርሃል በእኛ ጊዜ ጀምሮ ትምህርት ሚኒስቴርም ሆነን ካሪኩሎም ብዙ የሴክተር ሪቪውን እኔም አባል ነበርኩ ኋላም ደግሞ በአብዮቱ ጊዜ ደግሞ የትምህርት እቅድ የትምህርት አቅጣጫ ሌት ከቀን ስንሰራ ነበረ። ጽሁፎች አሉን። ደንበኛ ከሰራ ነው በኋላ ካሪኩለሙ እንዲህ ካልሆን ካሪኩለም ነው ዋናው። ምክንያቱም አንተ አዲስ አበባ ሆነ ስለ ኒውዮርክ ብቻ ብታውቅ ምን ጥቅም አለው? ምንም ጥቅም አለ። ኒውዮርክም ሶስት ቀን መጎብኘት ትችላለህ አይደለ? ግን የህይወትህ መመሪያ አይሆንም። አንተ ህይወትህ ቀበና ነው ወይም ጦጦ ነው አይደለም? ስለዚህ ያ ብቻ እንዲሆን ማድረግ አትችልም። ልጆችን ገደል ናቸው ማለት ነው።
ለዛሬ አመሰግናለሁ ዶክተር አግደ ወረዴ።
በግድ ነው ወደ አገር ቤት የሚያስገባ
ቶሎ በላ እንደውም ሰው ሁሉ እየገባ ነው።
አንድ ቀን አይቀርም። ባልና ሚስት ከአንድ ባህሪ ይቀዳል ሲባል እንጂ
ባልና ሚስት በተመሳሳይ ሙያ ይሰማራል የሚል አልሰማንም።
የዛሬ እንግዶቻችን ግን እነሆ በአንድ ሙያ በተመሳሳይ መስሪያ ቤትም ተሰማርተዋል።
የሙያ ብቃታቸው በተሰማሩበት ሙያ ለማህበረሰቡ የሚሰጡት አገልግሎት
ለከፍተኛ ሽልማትና እውቅናም አብቅቷቸዋል። ዶክተር አሰፋ ጀጃው መኮንንና
ዶክተር ብሌን ተስፋ የባለቤታቸው ከሮክቪል ሜሪላንድ ኢንተርናል ሜዲሲን የውስጥ ደዌ ሕክምና ቡድን
Dr. Asifa Mukanan and his wife, Dr. Belen Tesfaya, physicians with the Rockville Internal Medicine Group.
መግቢያው ላይ እነን የሰማኑ ጭብጨባ በዛ በእለቱ በአዳራሹ የነበሩት የፕሮግራም መሪ ሁለቱን ሙያተኞች ባልና ሚስት ሲያስተዋውቁ ነው። እንደው በድጋሜ ሁለታችሁንም እንኳን ደስ ያላችሁ ነበር።
እንኳን ደስ ያላችሁ።
እንኳን አብሮ ደስ ያለን።
እንኳን አብሮ።
ምንነቱን እስቲ ዶክተር አሰፋ ይግለጡልን። ምንድን ነው ያ ምሽት?
ዋሽንግተን አድቨንቲስት ዩኒቨርሲቲ በየአመቱ ቪዥነሪ ጌላ የሚሉት በተለያዩ ነገሮች ለየት ያለ አስተዋጽኦ አላቸው የሚሉትን ሰዎች መርጦ የሚሸልምበት አጋጣሚ ነው። በዛ ደረጃ ነው ሁለታችን የተመረጠ።
ባልና ሚስት ከአንድ ወንዝ ይባላል እንጂ ባልና ሚስት በአንድ ሙያት ይልቁንም ደግሞ በአንድ ጊዜ ይሸለማልን አልሰማንም እና ብለን ነው በጨዋታ መልክ ያየ ነው። እንዴት ነው ይሄ ክብር ወይም እውቅና ምን አይነት ስሜት አሳደረብዎ ዶክተር ብሌን?
በጣም ነው ደስ የሚያሰኝ ነው። በዚህ ስላበቃን ክብር ምስጋና ለእግዚአብሔር። አሰፋ ሁልጊዜ ለመርዳት ወደ ኋላ አይልም። ከስራ ከልጆች ጋር ሮጦ ነው የሚሄደው። ኤርፖርት የሚታመሰ ሲመጣ ያው ሄዶ አንዳንድ ክክ የሚያደርግበት ጊዜ ሁሉ አለ።
በሽተኛ
አዎ በሽተኛ
ዛሬ ግዜ ሐኪም እንኳን ከሌላ ቦታ ሄዶ በሽተኛ አምጥቶ ከመና በሽተኛው ራሱ ሄዶለትም የሚገኘው የመታከም ድር የጠበበ ነው። ዶክተር አሰፋ የሚያረጉት ነገር በተለያየ ጊዜ ባለፈውም በነገር ላይ ያሉ ላይ ኢትዮጵያ ማህበረሰብ ኢትዮጵያ ኮሚኒቲ ሴንተር ዚዲሲ ያለው እውቅና ሰጥቷቸው አጠር ያለች ፕሮግራም ሰርተናል አስታውሳለሁ፣ ኢትዮጵያን በአሜሪካ ላይ እና አሁን ደግሞ ይሄ ትልቅ ሙያተኞች የተሰባሰቡበት ነው። ስለ ዶክተር አሰፋ ሉላ ታቃለ የሰማ ነው። በዘመኑ ቋንቋ ሰቃይ ተማሪ፣
በትምህርት ዘመኑም በጣም ፈጣን ጥሩ ችሎታ ያለው ተማሪ እንደሆኑ ይነገራል። ባጭሩ የሚሉት ነገር ካለ
በትምህርቴ እንደተባለው ምራው ጀምሮ አንደኛ ለመውጣት ሁልጊዜ
የራዲዮ መጽሔት ዘና ባለመንፈስ ፕሮግራሞች የምናቀርብበት ነው። ትንሽ የቀልዳቀልድ ለዛ ያለው ነገር መደባለቅ ይጠይቃልና ስለ እርሶ ከምናወራው ነገር ጋር የተያያዘ ነጥብ ነው የማነሳው። የእርሶ ሲኒየሮች የነበሩ ከእርሶ ቀድሞ የነበሩ ተማሪዎች ዛሬ በሕክምና ሙያ ውስጥ ያሉ፣ እርሶ በጊዜው በትምህርት ላይ እያሉ ፈተና የሚወስዱበትን ሁኔታ የሚያውቁ የገለጹትን ነው የማነሳው። ከባድ ነው የተባለ ፈተና እርሶ ከሚጠበቀው ሰዓት በጣም ቀድመው ወጥተው እነኛ የሙያ ጓደኞቹ የዛሬ ሙያ ጓደኞቹ ያኔ የተማሪ አጋሮቹ ሲወጡ አይተው እንዴት ነው ሲሉት የፈተናው ሁኔታ ከባድ መሆኑን እና ተማሪዎች እየሰሩ ነው በጣም ከባድ ነው የሚለውን አከበዱባቸው የሚል ቃል ነው የተጠቀሙት። እርሶን እንደማይመለከት
አከበዱብን አላለ። እኔ ስማ፣ እኔ ምን አገባኝ እነሱ ላይ አከበዱባቸው ለምን? እውነት ነው ዶክተር አሰፋ?
ትክክል ነው። ምንድን ነው
አከበዱባቸው?
ነገሩ አሳሰበኝና ስወጣ ይሄ ነገር እኔ ሀሳብ የያዘኝ ልጆቹ ከበዳቸው።
አዲሱ ሚስጥሩ እንደ ተባለውም እርሳቸው እንደማይመለከታቸው የሚያሳይ ውጤት ነው። ሁለተኛው ግሩም ተማሪ ከመቶ በስልሳዎች ውስጥ የሚገኝ ውጤት ሲያገኝ እርሶ ዘጠና ውስጥ ነው። ከተከታዩ በጣም ርቀት እንደነበሩት በእርግጥም ለእርሶ እንዳልከበደ ያስታውቃል።
ያከበዱባቸው
የፍቅረሰና በልባል ያቃጠለኝ መስራትና ማሰብ ጨርሷ ቃተኝ አልቤ ለማመን የተሳቀቀ ሟሟ ሆኘ ለጨው ሰውነ ያለቀ አይ ነበረኝ አመል ብጣም ለውጡ በኖ በአንዳንድ ቀን በፍቅር ችለውቶ ሸጋን ዘላላየው አንችን የምመሰለ እኔ ተቃውንን ተመድኛለች ስለ አሸጋበ የቤቶን መቶተ ቦታተ ምንም ባየ ብቻነ ልቤን ሆለለ አመሴቶቹ ሁሉን ምናሉ ሲማቸው አንቼኗ አንመስላሎኝ ባያቸው አልቤ ዞሮ ዞሮ ነስካለ መዳርቻ አውርቴ የሚመጣው ያንቺን ዝርና ብቻ አይነች ዞሮሮን ሲያረብ ሰው ላይ ባንጊዜ ይገላለ ታያት ጭፎዬ አተኮረ እንደኔ
ወደ መቋጫ ወደ ፕሮግራማችን ማብቂያ ልናመራ ነው።
ማጠቃለያችንም ቀደም ያለው ውይይት መዝጊያ ክፍል 2 ነው።
የክፍል 1 ውይይታችን የተገታው በጥያቄ ነበር።
ጠቅላይ ሚኒስትር አብይ ወደ ስልጣን ሳይመጡ ጀምራችሁ
ወዲህ ወደ ዩናይትድ ስቴትስ ሲመጡም አቤት ብላችሁ ነበርና
መሆኑን ምላሽ አግኝታችኋል የሚል ነበር።
ጥሩ ጥያቄ ነው ብለው ይጀምራሉ። አቶ ኪዳን ያልማየው፣
ጥሩ ጥያቄ ነው ያነሳው። በለግዚያው ድራሳችንን ግብረ ኃይል ብለን የሰየም ነው። ለዚህ ነው ሰባታችን ብቻ ነን በዚህ ጉዳይ ላይ ያተኳን በየጊዜው የምንጽፈው እና ሌላው ልክ ነው ያመልበት ጉዳዩም ጠቅላይ ሚኒስትሩ ዶክተር አብይ አሁን ከመሰየማቸው በፊት ነው የጀመርነው። ምን ተከናወነ የሚባለውን ነገር መጀመሪያው ደረጃ ሰፊ ግንዛቤ እንዲገኝ ነው እና በእናንተም እርዳታ እና ሌሎችም የመገናኛ ብዙሃን እየረዱን ያን ሁሉ ወንጀል ፈጽሞ ተሸሽጎ ያለበት በዛ መቅረት የለበትም የሚለው ግንዛቤ እየተገኘ ነው። እስካሁን ያልተሳካልን አሁን ይሳካልናል ብለን የምናምነው ተስፋ የምናደርገው በእግዚአብሔር እርዳታ የኢትዮጵያ መንግስት አጥብቆ ይዞ እርምጃ እንዲወስድልን ነው። አወቃቀራችን በአባሎች ነገር ሳይሆን በግብረ ኃይል ደረጃ ጥቂት ሰዎች በጉዳዩ አምነውበት የሚንቀሳቀሱበት ነው ማለት ነው።
ይህ ማለት ምንድን ነው? ይሄ ደብዳቤያችሁ በብዙ ቦታ ይሰራጫል፣ ብዙ ሰው መልስ መስጠት ነበረበት። በ17ቱ የኮሎኔል መንግስቱ አገዛዝ ያልተማረረ ያልተረበሸ ሞት ቤቱን ያላንኳኳበት ሰው የለምና ምን ነው እስካሁን ምንም መልስ አላገኛችሁም ነው ወይንስ ጥያቄያችሁን ክብደት አልሰጠውም ህብረተሰቡ ለማለት ነው?
በእውነቱ ብዙ ሰው መልስ አይደለም የምንጠብቀው፣ የምንጠብቀው ከኢትዮጵያ መንግስት ነው። እስካሁን በይፋ የተሰጠን መልስ የለም። በነገራችን ላይ እኔም በበኩሌ ሁለት ወንድሞቼ በደርግ ተገለዋል፣ ግን ብዙ ኢትዮጵያውያን ተመሳሳይ ጉዳት ደርሶባቸዋልና የሚታወቅ ሂደት ነው፣ ወንጀል ነው በደርግ የተፈጸመው።
በደብዳቤያችሁ መጨረሻ አላማችን ቂም በመቋጠር በቀል ለመወጣት ሳይሆን በሀገራችን ፍትህ እንዲሰፍን ማንም ሰው ለሰራ ወንጀል የመከላከል መብቱ ተጠብቆለት ተጠያቂ እንዲሆን በአክብሮት ለማሳሰብ ብቻ ነው ይላል። በሌላ በኩል በተጠያቂው ሰው ኮሎኔል መንግስቱ በኩል ምላሽ ባናገኝ ወይ ስለሳቸው ሆኖ የሚሰጥ መልስ ባናገኝም ኢትዮጵያ መንግስት የሚለውን በቀጣይ ፕሮግራም ከተሳካለን እንከታተላለን። ይህን ተጠያቂነትን አጉልቶ የሚያሳይ ተጠያቂነት መረጋገጥ አለበት በዚህ ዘመን በሚለው ደብዳቤያችሁ ያስረገጣችሁት ቀደም ብሎ አቶ ኪዳኔ ደጋግሞ ተነሳ ነው። ኮሎኔል መንግስቱ ዋናው ሰው ስለሆኑም ጭምር የመንግስቱንም መዘውር የያዙት በጊዜው ለነበሩ 500,000 ያህል ወጣቶች ላለቁበት ጉዳይ ዋናው ሰው ስለሆኑ ነው ብላችኋል። ይሄ ጥያቄ ግን ከቅጣት ጋር ብቻ በተያያዘ ሳይሆን ተጠያቂነትን ማምጣት ከሆነ ሌሎችን ሊመለከት አይገባም ወይ? በእናንተ በኩል በምክክር በሀሳብም ደረጃ ቢሆን በኢትዮጵያ ያለ አግባብ ያለ ሕግ ለሞቱ ሰዎች ተጠያቂ የሚሆኑ ሰዎችን በተመለከተ የተነሳ ሀሳብ አለ ወይ?
አተኮርን በኮሎኔል መንግስቱ አለ እንጂ ሌሎቹ ነጻ ይውጡ የሚል ነገር የለም። በጣም በከፍተኛ ደረጃ በብዙ መቶ በላይ የሚሆኑ የቀይ ሽብር የቀበሌ ይሁን በየሀገሩ ላይ ያደረጉት ግድያ እናንትን ተፈርዶባቸው እድሜ ልክ 20 ዓመት 10 ዓመት እየተባለ ወደ 200 የሚጠጉ ሰዎች ተፈረደባቸው አሉ በዚህ መንግስት። እና ያ ሁሉ ያልተፈረደባቸውም ካሉ እነሱም ሁሉ እንዲታይ ነው። ያመለጡም አሉ፣ ዝርዝራቸው ወጥቷል፣ ብዙ ቦታ ላይ አለ። ወደ ፍርድ እንዲቀርቡ ነው የምንፈልገው። ዋናው ገዳይ እንዲያዝ እና እሱ እንዲፈረድበት ነው። ያማ ማይቀር ነው። በተጨማሪ የዚህ አይነቱ ፍርድ የጻፍ ነው ትምህርትም እንዲሆን ነው። ዶክተር አብይ ከመምጣቱ በፊት የነበሩትንም ለእነሱም ጽፈናል። ቀደም ሲል ለእነሱም ትምህርት እንዲሆንላቸው ነው። ቢሰሙትም መልስ ቢሰጡበትም ባያውቁትም ይሄ ነገር በዓለም ደረጃ ደግሞ በዚህ ብቻ ሳይሆን ደብዳቤዎቻችን ብዙ ቦታ ሄደዋል። ሴኩሪቲ ካውንስል፣ ኢንተርናሽናል ኮርት ኦፍ ጀስቲስ ብዙ ቦታ ሁሉ አሰራይተናል እና ይሄን እንደ ትምህርትም እንዲሆን ነው። በእውነቱ በፊቱም ኢትዮጵያውያኖች በህግ ተማምነው መቀጠል እንዲችሉ እና ማንንም ሰው ፍርድ ለማቅረብ እንዲችሉ እና ለመክሰስም መስመሩን ለመክፈት ነው።
አዎ ብዙ ቦታ እንደመሄዱ ቅድም የጠየቁትን ጥያቄ እንደገና እንዳመጣ የእርስዎ ንግግር ገፋፋኝ። ብዙ ቦታ እንደመሄዱ መጠን እስከ ሴኩሪቲ ካውንስል የመሳሰለ ትልልቅ ዓለም አቀፍ ድርጅት እዛ እስከ እንደ መድረሱ ያገኛችሁት ምላሽ ብዙ አይደለም ለማለት ነው። አሁን ማንኛውም አሜሪካ የሌላም ሀገር መንግስት ሊታገሰው የማይችል ወንጀል ነው እና አፋጣኝ ነገር መወሰን ነበረበት። እንግዲህ ወደፊት ሊቀጥል ይችል ይሆናል። አንድ ጥያቄ ግን አንድ ሳይሆን ሁለት ጥያቄ አድርጌ ላቅርብና አንዱ ጥያቄ ይሄን ስታረጉ እንደው የዚምባብዌን መንግስት ለማግኘት ሞክራችሁ ይሆን ወይ አንዱ ነው። ሌላው ቀደም ሲል አምባሳደር ምሩ ዘለቀ በፈረሙት ላይ ሁለት አማራጭ አለ። ዶክተር መስባኮ የፈረሙት ላይ የለም ያ አማራጭ። አንዱ መርጫ ምንድነው? ኮሎኔል መንግስቱ በቀጥታ አዲስ አበባ ኢትዮጵያ ሄደው ለፍርድ እንዲቀርቡ። ያ ካልሆነ ግን የቻዱ ፕሬዝዳንት ሁሴን ሀብሬ የሀገሩ የቻድ ፕሬዝዳንት መነበሩበት ወቅት ለፈጸሟቸው ወንጀሎች ጎረቤት በሆነው በሴኔጋል የተባበሩት መንግስታት ብሎ እዛ ፍርዱ እንደተከናወነ ይገልጻል። ይሄ አማራጭ አሁንም እንዳለ ነው ወይስ ሁለተኛው ደብዳቤ ላይ ስላላገኘሁት ነው? እሺ አቶ ግዳኔ እሺ
አቆን የለመልስ
እሺ ይቻላል።
የመጀመሪያው ጥያቄ ላይ አንዳንዶች መልስ ያልሰጡአሉ፣ ግን አውሮፓ ፓርላመንት መልስ አግኝተናል። ይሄን ጉዳይ የሚመለከቱት የሚያጠኑት መሆኑን አረጋግጠውልናል። እና ሁለተኛው ጥያቄ የዚምባብዌ መንግስት ጽፈናል። እንደውም ከአንዴም ሁለቴ እኔ ራሴ ነኝ የጻፍኩት። ለአንደኛው በዚምባብዌ ያለ ድረገጽ ላይ አውጥተውት ሰው አስተያየቱ እንዲገልጽ ሁሉ አመቻቸው ነበረ። ለእንትንም ለአሜሪካ ፕሬዚደንትም ሁሉ ጽፈናል። ነገር ግን አንዳንዶቹ የተባበሩት መንግስታት ድርጅት ለምሳሌ፣ እኔም እዛ ብዙ አመት የሰራው ስለሆንኩ መንግስት ካልጻፈ በግል እንደዚህ ግብረ ኃይልም የሚጻፈውን አይመለከቱም።
ሌላው ይሄ ሁለት አማራጭ የፍራ ሰጣጥ።
አዎ አዎ። በእኛ በኩል እንግዲህ ዋናው ቀደም በመደጋገም እንዳልነው የዓላማችን የፍትህ ጉዳይ ነው፣ የበቀል ጉዳይ አይደለም። ምናልባት መንግስት ኮሎኔል መንግስቱ ኃይለማርያምን ኢትዮጵያ አስመጥቶ ለፍትህ ማድረስ የሚቸግረው ከሆነ በመጀመሪያው ደብዳቤ ላይ ሂሴን ሀብሬ ቻድ ወደ ሴኔጋል ተወስዶ ለፍትህ እንደቀረበ እንደ ምሳሌ የጠቀስ ነው አለ። እንደዚሁም ጎረቤት ሀገር ደቡብ አፍሪካ፣ ዛምቢያ እንደዚህ የመሰለ ቦታ ዋናው ነገር ለፍትህ እንዲቀርብ ነው።
ይሄ በኢትዮጵያ ከአርባ ዓመታት በላይ የቀጠለው በሌሎች ላይ የሚደርስ በደል ይልቁንም ደግሞ በሚያስተዳድር መንግስት የሚደርስ በደል የእልቂት አዙሪት እንዲያበቃ የሚለው ጥያቄ የቀድሞውን ፕሬዚዳንት ኮሎኔል መንግስቱ ኃይለማርያምን ለፍርድ እንዲቀርቡ ከሚጠይቀው ጥያቄያችሁ ባሻገር
ደህነኝ በእኔ በኩል የምለው ይህ እኮ የፍትሁ ሂደት ወደ ሰላም፣ የህግ የበላይነት እንዲገኝ የምንፈልግበት የዴሞክራሲ ስርዓት እንዲገኝ የሚያመቻች ነው። እኛ ጥረት ለፍትህ እስከሆነ ድረስ ያ የምንለው ነገር ቢከናወን ያሉት አሁንም ያሉት ሆኑ ወደፊትም የሚመጡት መሪዎች ከዚህ አይነት አሰራር እንዲቆጠቡ ለማድረግ ነው። ምርጫን ለምሳሌ በትክክል ማስኬድ፣ ሰውን ድህነት ማዳን፣ እንደዚህ የመሳሰሉትን ነገሮች ላይ አተኩሮ አሁን አያያዛቸው የአሁኑ ጠቅላይ ሚኒስትር ወደዚያ ይመስላል እና እግዚአብሔር እንዲያሳካላቸው እየጸለይኩ ነው እኔ በየቀኑ።
መልካም።
እዚህ ላይ ለመጨመር መስማኩ ነኝ።
እሺ ዶክተር መስማኩ፣
ህግ ብቻውን ትርጉም የለው። ህግ ለምሳሌ ወደ በዚህ መንገድ ላይ ያቋረጠ ይታሰራል የሚል ህግ ከወጣ ህግ ነው። ፍትህ ነው ዋናው መሰረቱ። ፍትህ ያለበት ህግ የለም፣ አሁንም የለም። የአሁኑ ህግ መቀየር አለበት እና ህጉ ፍትህ ያለው ህግ ተረቆ ህዝቡ የሚቀበለው ህግ ዩኒቨርሳል ሂውማን ራይትን የተቀበለ ህግ አድርጎ በዛ መሰረት ነው እንግዲህ ጀስቲስ የሚመጣው። አሁን ለምሳሌ ያው አቶ ኪዳኔ ተናግሯል። ጥሩ ጥሩ ነገሮች መንገዱን ዶክተር አብይ ከፍቷል። ነገር ግን ህግ የወጣ ነገር የለም። እስካሁን የተደረገ ነገር የለም። ኦል እንትን ነው፣ ፕሮፓጋንዳ ነው፣ ንግግር ነው፣ እንትን ነው። ጥሩ ጥሩ ነገሮች ናቸው። ዋናኛ የምንፈልገው በዶክተር አብይም ጊዜ ቢሆን ህጉ እንዲወጣ ነው። ህጉ እንዲወጣና በዛ መሰረት ህጉ እንዲሻሻል ነው። ያ እስካልሆነ ድረስ ዝም ብለን ህግ ማለት ጥሩ ላይሆን ይችላል። ስለዚህ ፍትህ ያለው ህግ በኢትዮጵያ ውስጥ እንዲኖር እንፈልጋለን። ያ ህግ ተረቆ በስራ ላይ እንዲውል እንፈልጋለን። በደርግና የሆነ ወያኔ መንግስት ያበላሹትን ህግ እኛ እንዲቀየር እንፈልጋለን።
መልካም።
በጣም እናመሰግናለን።
ነበረኝ ታሉ።
እሺ አቶ፣
በእውነቱ በጣም አጠንክሬ ማሰምርበት እና ለውጥ ይኖራል ብዬ ተስፋ የማደርገው የዘረኛነት የጎሰኛነት አካሄድ እንዲለወጥ ነው። እና አሁን ሀገሩንም ያዋቀረው በዘረኛነት ነው። ያ ተለውጦ አንድነት፣ ሁሉም በየቦታው በእኩልነት፣ የማፈናቀል ነገር ሳይኖር በኢትዮጵያዊነት በሁሉም ቦታ እንዲሰፍን የማድረጉ ነገር ነው። በእውነቱ የዚህ የጎሰኝነት ነገር እርስ በርስ መጫረስ መሆኑን በቅርቡ አይተነዋል። አዲስ አበባ አካባቢ እንኳን ጅጅጋ የሆነውን
ታውቃላችሁ። እጅግ በጣም የሚያሳዝን የሚያስጨቅቅ ነገር እየተከናወነ ነው እና ለበለዚያ በእውነቱ ዶክተር ምስማኩም ያለውን በሙሉ ልቤ እደግፋለሁ።
በጣም እናመሰግናለን። የወቅቱ የፍትህ ለኢትዮጵያ ግብረ ኃይል ሊቀመንበር ዶክተር ምስማኩ አስራት፣ እንዲሁም የዚሁ ግብረ ኃይል አባል አቶ ኪዳኔ አለማየሁ ከዳላስ፣ ዶክተር ምስማኩ ከዚህ ከዋሽንግተን አካባቢ ናቸው።
እግዜር ይስጥልን።
በጣም እናመሰግናለን።
እግዜር ይስጥልን።
ስርጭታችን መገባደዱ ነው።
የምትሰሙት ሙዚቃ የሀንሻ ሰሎሞንና
የሻምበል በላይነህ ነው። መሰናበቻችን እንመለሳለን።
ሴናንቴ ዱካሳ ተሰንዳ ገተሙ ተሰንዳ ገተሙ በላይ ዘለቀ ቦታዬ ሮከሙ ቦታዬ ሮከሙ ሁልፊን አፍጃላላን ቦቱማ ጉተሜ ጅራታ አማሪ ማፊሮሜ ጅራታ ሳምኒኮ
Babalcha faneso, wogene yakora, wogene yakora. Bambasa wapechu, agere yasara, ginora oromo kogenu kara, ginora oromo kogenu kara.
Una Petros, yes, Alarimu, Lenat Ethiopia, yes, a sewow, they jump out in it, yes, a sewow, Lenat Ethiopia, yes, a sewow. Jagama, hello, Akisana, Lakira, and the net, you're a warwaka, the Sunday Carmo, the Bandira, the Hagar, the Hagar, the Hagar, the Hagar, the Hagar, the Hagar, the
አሁን የዜና ማጠቃለያ እናነባለን። ሳውዲ አረቢያ በጀማል ካሾጂ አገዳደል ላይ ትልቅና ከባድ ስህተት ፈጽሚያለሁ ብላለች። ድርጊቱን የፈጸሙት ተጠያቂ እንደሚሆኑም ገልጻለች። የሳውዲ አረቢያ የውጭ ጉዳይ ሚኒስትር አደል አልጁቤር ዛሬ ለፎክስ ኒውስ ቴሌቪዥን በሰጡት መግለጫ የሳውዲ አረቢያ ሰላዮች በራሳቸው ፈቃድ የፈጸሙት አፈንጋጭ ተግባር ነው ብለውታል። ለሟቹ ቤተሰብ ሀዘናቸውን ገልጸዋል። ነገር ግን ስለ ጋዜጠኛው አገዳደልም ሆነ አስከሬኑ የት እንዳለ አልተናገሩም። አልጋዋራሽ መሐመድ ቢን ሳልመን በጉዳዩ ይኖርበት እንደሆነም ፍንጭ አልሰጡም። ካሾጂ ቱርክ በሚገኘው የሳውዲ አረቢያ ቆንስላ እንደሞተ ነው የተገለጸው። የሳውዲ አረቢያ ውጭ ጉዳይ ሚኒስትር ታዲያ ትልቅ ስህተት እንደተሰራ ግልጽ ነው፣ ስህተቱም ድርጊቱን ለመሸፋፈን መሞከር ነው፣ ይህም ማንኛውም አይነት መንግስት ሊቀበለው አይችልም ብለዋል። የዩናይትድ ስቴትስ ብሔራዊ የጸጥታ አማካሪ ጆን ቦልተን በያዝነው ሳምንት ሩሲያን በሚጎበኙበት ወቅት ፕሬዚደንት ዶናልድ ትራምፕ ለምን ዩናይትድ ስቴትስን ከመካከለኛው ርቀት የኒውክሌር ኃይሎች ውል ለማስወጣት እንዳቀዱ ፕሬዚደንት ቭላዲሚር ፑቲን ማብራሪያ እንደሚጠይቁ ሩሲያ ገልጻለች። ሩሲያ ውሉን አፍርሳለች በሚል ነው ፕሬዚደንት ትራምፕ ስለ ውሳኔው የተናገሩት። የሩሲያ ምክትል የውጭ ጉዳይ ሚኒስትር ሰርጌይ ሪያብኮቭ ትራምፕ ውሳኔ አደገኛ እርምጃ ይሆናል ካሉ በኋላ የሩሲያ ባለስልጣን ዩናይትድ ስቴትስ በዓለም ፍጹም ልዕለ ኃያል ለመሆን እየሞከረች ነው ብለዋል። አፍጋኒስታን ውስጥ የሚካሄደው የምክር ቤት ምርጫ ሁለተኛ ቀኑን ይዟል። ትላንት ድምፅ መስጠት ያልቻሉት ሰዎች እድል እንዲያገኙ ነው ዛሬ የቀጠለው። 3 ሚሊዮን የሚሆኑ ሰዎች ትላንት መርጠዋል። ይሁንና ያልተከፈቱ የምርጫ ጣቢያዎች እንደነበሩና ከምርጫ መሳሪያ ጋር የተያዙ ችግሮች መከሰታቸውን የምርጫ ባለስልጣኖች ተናግረዋል። በምርጫ ጣቢያዎች ላይ በተፈጸሙ ጥቃቶች ቢያንስ 15 ሰዎች እንደተገደሉና በርካታ እንደቆሰሉ ታውቋል።
የአሜሪካ ድምፅ ራዲዮ በ19ና በ25 ሜትር ባንዶች የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ።
ነገ ከምሽቱ 3 ሰዓት በመደበኛ ስርጭታችን መልሰን እስከምንገናኝ
ከአቀናባሪያችን ንጉሡ ታምሬ ጋር
የፕሮግራሙ አዘጋጅና አቅራቢዎች አዲሱ አበበና
እኔም አሉላ ከበደ በዚሁ እንሰናበታለን።
ሰላም፣
ደህና ደሩ።